ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር እሁድ ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ በሚነበበው ቅዱስ ወንጌል ላይ ተመስርተው አስተንትኖን እንደሚያደርጉ ይታወቃል። በዚሁ መሠረት በትላንትናው ዕለት ማለትም በየካቲት 4 2010 ዓ.ም በላቲን የሥርዓተ አምልኮ አቆጣጠር ደንብ መሠረት ከማርቆስ ወንጌል ከምዕራፍ 1 ከቁጥር 40 እስከ 45 ላይ ተወስዶ በተነበበው የመጽሐፍ ቅዱስ ክፍል ላይ የተጠቀሰው ኢየሱስ በለምጽ በሽታ የተጠቃውን ሰው መፈወሱን በሚገልጸው የመጽሐፍ ቅዱስ ክፍል ላይ መሠረቱን ባደረገው አስተምሯቸው እንደገለጹት ኢየሱስ ክርስቶስ ከሚያስጨንቀንና ከሚያንገላታን እርግማን ነፃ ሊያወጣን የመጣ አምላካችን ነው ማለታቸውም ተገልጿል። በወቅቱ የለምጽ በሽታ በአንድ ትልቅ ኃጢአት ምክንያት በሚመጣ እርግማን ውጤት ነው ተብሎ ይታመን እንደነበረ ያስታወሱት ቅዱስነታቸው ኢየሱስ ግን ማንም ሰው ሊነካው ያልፈለገውን በሽተኛውን ሰው ቀርቦ እንደ ዳሰሰውና ከሕመሙ እንደ ፈወሰው ሁሉ ዛሬም ቢሆን እኛንም ከያዘን ማንኛውም አይነት በሽታ ነፃ ሊያደርገን ይፈልጋል ብለዋል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ በላቲን የሥርዓት አምልኮ አቆጣጠር ደንብ መሠረት በተነበበው የመጽሐፍ ቅዱስ ክፍል ላይ ተመስርተው ያደረጉትን አስተንትኖ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. In queste domeniche il Vangelo, secondo il racconto di Marco, ci presenta Gesù che guarisce i malati di ogni tipo. In tale contesto si colloca bene la giornata mondiale del malato, che ricorre proprio oggi, 11 febbraio, memoria della Beata Vergine Maria de Lourdes.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ። ከባለፉት ሳምንታት ጀምሮ በነበሩት የዕለተ ሰንበት ምንባባት ውስጥ ኢየሱስ የተለያዩ አይነት በሽታዎችን እየፈወሰ እንደነበረ ወንጌላዊ ማርቆስ ይተርክልናል። በዚህም ሁኔታ ይህ ኢየሱስ የፈጸመው የፈውስ ተግባር በዛሬው ቀን ማለትም በጥር 4 2010 ዓ.ም የሉርድ ማርያም የመታሰቢያ በዓል ጋር ተያይዞ በሚከበረው የበሽተኞች ቀን ጋር በተያያዘ መልኩ ይከበራል። ስለዚህ የልባችንን እይታ ማርያም በሉርድ የተገለጸችበት ዋሻን እንዲመለከት በማድረግ ኢየሱስ በእውነት የሰዎችን አካልና ነፍስ ለመፈወስ ወደ ዓለም የተላከ ሐኪማችን መሆኑን በማሰብ የሰውን ዘር በኃጢአቱና በኃጢአቱ ውጤት ምክንያት ከሚደርስበት መከራ የሰውን ዘር እንዲፈውሰው እግዚአብሔር ኢየሱስን ወደ ዓለም እንደላከው ማሰላሰል ይኖርብናል። በዛሬው ዕለት የተነበበልን ቅዱስ ወንጌል የማርቆስ ወንጌል ከምዕራፍ 1 ከቁጥር 40 እስከ 45 ማለታቸው ነው። አንድ በለምጽ በሽታ የተያዘ ሰው ከዚህ ከያዘው በሽታ እንደ ተፈወሰ ይተርክልናል። በብሉይ ኪዳን ውስጥ የዚህ ዓይነቱ በሽታ በወቅቱ በነበረው በአምልኮ ሥርዓት መሠረት እርኩስ እንደሆነ ይታመን ስለነበር ከቀሪው የማኅበረሰብ ክፍል ተለይቶ ብቻውን እንዲኖር ይደረግ ነበር። የዚህ ዓይነቱ ሰው ቅጣት የሚጣልበት ሲሆን ይህም የሚደረግበት ምክንያት በዚህ ዓይነቱ በሽታ የተጠቃ ሰው በሰዎች ፊት ብቻ ሳይሆን በእግዚአብሔርም ፊት ሳይቀር እርኩስ እንደሆነ ይቈጠር ስለነበር ነው። በእግዚአብሔርም ፊት ሳይቀር ለዚህም ነው ታዲያ በዛሬው ቅዱስ ወንጌል ውስጥ እንደተጠቀሰው ይህ በዚህ የለምጽ በሽታ የተጠቃው ሰው ኢየሱስን ብትፈቅድስ ልታነጻኝ ትችላለህ በማለት በእግሩ ስር ወድቆ የለመነው በዚሁ ምክንያት ነው። ኢየሱስም ይህንን በሰማ ወቅት ለሰውየው ራራለት። በዚሁ በኢየሱስ ውስጣዊ ባሕሪ ላይ ማትኮር በጣም አስፈላጊ ነው። ይህንንም ባሳለፍነው ልዩ ቅዱስ የምሕረት ዓመት በሚገባ የተመለከትነው ጉዳይ ነበር። በርኅራኄና በምሕረት ወደ ተሞላው ወደ ኢየሱስ ልብ በጥልቀት ካልገባን በስተቀር ኢየሱስ የሚፈጽመውን ተግባራት ወይም ደግሞ ኢየሱስን ራሱ መረዳት በጣም ይከብደናል። እነዚህ ነገሮች ናቸው እንግዲህ ማለትም ርኅራኄና ምሕረት ኢየሱስ ለምጻሙን ሰው እጁን ዘርግቶ እንዲዳስሰው ያነሳሳውና እፈቅዳለው ንጻ በማለት የተናገረው በዚሁ ምክንያት ነው። በዚህ ሁኔታ ውስጥ በጣም አስደንጋጭ የሆነ እውነታ ኢየሱስ በሙሴ ሕግ መሠረት ሙሉ በሙሉ የተከለከለውን ሕግ በመተላለፍ የለምጽ በሽታ የያዘውን ሰው መንካቱ ነው። በወቅቱ አንድ በለምጽ በሽታ የተያዘ ሰውን መንካት ማለት በሥጋ ብቻ ሳይሆን በመንፈስም ሳይቀር መርከስ ማለት ተደርጎ ይቆጠር ስለነበር ይህንን የሚያደርግ ሰው ሙሉ በሙሉ ርኩስ ተደርጎ ይቆጠር ነበር። ነገር ግን በዚህ ሁኔታ ኢየሱስ ይህንን በለምጽ በሽታ የተያዘውን ሰው በመንካቱ የተነሳ ለምጹ ከበሽተኛው ወደ ኢየሱስ በመተላለፍ ኢየሱስን አልበከለውም ነበር። ነገር ግን ከኢየሱስ ወደ በሽተኛው ሰው የተላለፈው መንፈስ በሽተኛውን ከበሽታው አነጻው። በዚህም የፈውስ ሂደት ውስጥ እኛ የምናደንቀው ኢየሱስ ያሳየውን ምሕረትና ርኅራኄ ብቻ ሳይሆን በተላላፊ በሽታ መበከል የሰውን ዘር ከሚያስጨንቀው እርግማን የሰውን ዘር ነጻ ለማድረግ የሚፈልገውን የኢየሱስን ድፍረት እንመለከታለን። የተወደዳችሁ ወንድሞቼና እህቶቼ፣ ማንኛውም ዓይነት በሽታ የሚደርስብን በመርከሳችን የተነሳ አይደለም። በሽታ የሰው ልጆችን ሁሉ የሚያካትት ቢሆንም ነገር ግን በምንም መንገድ ከእግዚአብሔር ጋር ያለውን ግንኙነት አይነካም ወይም አይገድብም። እንዲያውም በተቃራኒው አንድ የታመመ ሰው ከአምላክ ጋር ይበልጥ አንድ መሆን ይችላል። እኛን የሚያረክሰን ኀጢአት ብቻ ነው። ራስ ወዳድነት፣ ኩራት፣ ወደ ሙስና ዓለም ውስጥ መግባት፣ እነዚህ ልባችንን የሚያሳምሙ በሽታዎች ናቸው። ከእነዚህ በሽታዎቻችን መፈወስ ግድ ይለናል። ልክ እንደ ለምጻሙ ሰው ወደ ኢየሱስ በመቅረብ ብትፈቅድስ ልታነጻኝ ትችላለህ ብለን ልንጠይቀው ይገባል። እስቲ አሁን ደግሞ እያንዳንዳችን ለአንድ አፍታ ጸጥ እንበል። እናንተም፣ አንተም፣ እኔም ሳልቀር እስቲ ለአፍታ ዝም እንበል። በልባችን እናስብ። ውስጣችንን እንመልከት። በውስጣችን ያለውን እርኩስ ነገር እንመልከት። የየግላችንን ኀጢአቶች እንመልከት። እያንዳንዳችን በዝምታ ነገር ግን በልባችን ለኢየሱስ ብትፈቅድስ ልታነጻኝ ትችላለህ ብለን እንጠይቀው። እስቲ ሁላችን ይህንን በዝምታ እንበል። ብትፈቅድስ ልታነጻኝ ትችላለህ? ብትፈቅድስ ልታነጻኝ ትችላለህ? በተደጋጋሚ ይህንን ቃል እንበል። በተጸጸተ ልብ ወደ ምስጢረ ንስሐ በምንቀርብበት ወቅት ሁሉ ጌታም በበኩሉ ፈቅጃለሁ ንጻ በማለት ይመልስልናል። በዚህ እንዴት ደስ የሚል ደስታ ይገኝ ይሆን? በዚህም የኀጢአታችን ለምጽ ሙሉ በሙሉ ይጠፋል። አተነው የነበረውን የልጅነት መብት በድጋሜ በመጎናጸፍ ከእግዚአብሔር ጋር የነበረንን ግንኙነት መልሰን እናድሳለን። ከማኅበረሰቡ ጋርም ሳይቀር ሙሉ በሙሉ ተመልሰን እንቀላቀላለን። ለበሽተኞች ፈውስን፣ ውስጣዊ ቁስሎቻችንን በማያልቀው ምሕረት እንዲያነጻልን፣ ልባችንን በተስፋና በሰላም እንዲሞላልን፣ ከልጇ ዘንድ እንድታማልደን ያለ አዳም ኀጢአት በተጸነሰችው በእመቤታችን በቅድስት ድንግል ማርያም አማላጅነት እንማጸናለን።